ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። አስራ ሰባተኛው የዓለም አቀፍ የበይነ መረብ አስተዳደር ጉባኤ በዛሬው ዕለት በአፍሪቃ የኢኮኖሚ ኮሚሽን የስብሰባ አዳራሽ በይፋ ተከፈተ። ስነ ስርዓቱን አስመልክቶ ከስፍራው የተጠናቀረ ዘገባ የሰዓቱን የዓለም ዜና ተከትሎ ይቀርባል። በአብይ ርዕሳችን በጸጥታ ችግር ሳቢያ ተፈናቅለው ከነበሩ ነዋሪዎች 312,000 በላይ መመለሳቸውን የቤንሻንጉል ጉሙዝ ክልል መንግሥት አስታወቀ። የዚህም ዝርዝር ዘገባ ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ማክሰኞ ህዳር 20 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምሽቱ የቅንብር አዘጋጃችን ብርሃን ኃይሉ፣ የምህንድስናው ደግሞ ቢል ብራድሊ ተሰይመዋል። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። ለሰዓቱ የዓለም ዜና ደረጀ ደስታ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በፕሬዝደንቱ ቤተ መንግስት አቅራቢያ በሚገኘው ሆቴል ውስጥ ትናንት በስቲያ ምሽት የደረሰውን ጥቃት ለማስቆም በተደረገው ጥረት 6 የእስላማዊ ቡድኑ አልሸባብ ተዋጊዎችና አንድ የጸጥታ ሰራተኛ መሞታቸውን የሶማሊያ ባለስልጣናት አስታወቁ። አማጽያኑ ሆቴሉን ለ18 ሰዓታት ተቆጣጥረው የቆዩ መሆኑ የተነገረ ሲሆን በሽብር ቡድኑ አባላት 8 ሰላማዊ ሰዎች መገደላቸውና ሌሎችም በህንፃ ውስጥ ታግተው መቆየታቸው ተገልጿል። የሆቴሉ ጥቃት የተከሰተው የሶማሊያ ጦር በሐምሌ ወር በአሸባሪው ቡድን ላይ ዘመቻ ከጀመረ ወዲህ በመቶዎች የሚቆጠሩ የአልሸባብ ታጣቂዎች መገደላቸውን የፌዴራሉ መንግስት ባወጀበት ወቅት ነው። ፕሬዚደንት ጆ ባይደን ከግጭት ጋር የተያያዘ ወሲባዊ ጥቃትን ለመዋጋት በዩናይትድ ስቴትስ የሚደረገውን ጥረት ለማጠናከርና ብዙ ጊዜ ሪፖርት ሳይደረጉ ተዘንግተው የሚያልፉትን ወንጀሎች ተጠያቂነት እንዲኖራቸው ለማድረግ የሚያስችል ፕሬዚደንታዊ ትዕዛዝ እንደሚፈርሙ ዋይት ሀውስ ትናንት ባወጣው መግለጫ አመለከተ። የተባበሩት መንግስታት ባወጣው ግምት ከግጭት ጋር በተያያዘ ከሚደርሰው እያንዳንዱ ያስገድዶ መድፈር ከ10 እስከ 20 የሚደርሱት ሪፖርት ሳይደረጉ እንደሚታለፉ ዋይት ሀውስ በድረገጹ ላይ ባሰፈረው መግለጫ ጠቅሷል። ዩናይትድ ስቴትስ በግጭት ጊዜ የሚደርሱ ወሲባዊ ጥቃቶችን በትጥቅ ትግል እንደሚደርሱ ዋጋ የሚያስከፍሉ አጋጣሚዎች ብቻ አድርጋ አትቀበለውም ያለው መግለጫው፣ ወደፊት የሚደርሱ ጥቃቶችን ለመከላከል የህግ፣ የፖሊሲ፣ የዲፕሎማቲክና የፋይናንስ መሳሪያዎችን ጨምሮ ሁሉንም እርምጃዎች በመጠቀም ሰለባዎቹን ለመደገፍ ቁርጠኛ ናት ብሏል። ፕሬዚደንቱ ይህን ትዕዛዝ የሚያወጡት በግጭቶች ውስጥ የሚፈጸሙ ጾታዊ ጥቃቶችን ለመከላከል በእንግሊዝ በሚካሄደው ዓለም አቀፍ የሚኒስትሮች ስብሰባ በሚካሄድበትና እንዲሁም መሰል ጥቃቱ ዩክሬንን በተቆጣጠረችው ሩሲያና ኢትዮጵያን ጨምሮ በመላው ዓለም እየተፈጸመ በሚገኝበት ወቅት መሆኑን የዋይት ሀውሱ መግለጫ አመልክቷል። የዛሬው እርምጃ የጾታ ፍትሐዊነት፣ እኩልነት፣ የግጭት መሰረታዊ መንስኤዎች መፍትሄ መሻትን፣ የሴቶች የሰላምና ደህንነትን ጨምሮ በግጭት ውስጥ የሚፈጸሙ ጾታዊ ጥቃቶችን ለመከላከል አስተዳደሩ የሚያደርገውን ሁሉን አቀፍ ጥረት የሚደግፍ ነው ብሏል መግለጫው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አገራቸው ዩክሬን በሩሲያ ጥቃት ሳቢያ በኤሌክትሪክ ኃይል ማመንጫና ማሰራጫ ዘዴዋ ላይ ለደረሰው ጉዳት መቋቋሚያ አገራቸው ልትሰጥ ያቀደችውን እርዳታ በዛሬው ዕለት ይፋ ያደርጋሉ ተብሎ ይጠበቃል። ጄሰን ጎድማን በርዕሱ ላይ ያጠናቀረውን አጭር ዘገባ ኤደን ገረመው ታቀርበዋለች።
ብሊንከን ዛሬ ማክሰኞ ማለዳ ላይ ነው ከኔቶ የውጭ ጉዳይ ሚኒስትሮች ስብሰባ አስቀድመው ቡካሬስት የደረሱት። ከሮሜኒያው የውጭ ጉዳይ ሚኒስትሮች ጉባኤ ጎን ለጎን በሚካሄድ ስነ ስርዓት ሀገራቸው ዩክሬንን ለመርዳት ስለያዘችው እቅድ ይፋ እንደሚያደርጉ ነው የተጠበቀው። እርዳታው ከፍተኛ መጠን እንደሚኖረው ለጋዜጠኞች በሰጡት አስተያየት ያመለከቱት ከፍተኛ የዩናይትድ ስቴትስ ባለስልጣናት ትክክለኛ መጠኑን ግን አልዘረዘሩም። ወደ ቀዝቃዛው ወራት እየተገባ ባለበት ዩክሬን የኤሌክትሪክ ኃይል መቆራረጥ እንዳይገጥማት ለመርዳት ሌሎች አጋሮቿም ተጨማሪ ድጋፍ ያደርጉ ዘንድ ዩናይትድ ስቴትስ ጥሪ ታደርጋለች ተብሎ ይጠበቃል። የኔቶ ስብሰባ በዩክሬን እየተካሄደ ባለው ጦርነትና ዋና ዋና ለሲቪል አገልግሎት የሚውሉ የመሰረተ ልማት አውታሮችን ከአደጋ መጠበቅ የሚቻልባቸውን ጨምሮ በተዛማች ጉዳዮች ላይ ያተኩራል ተብሏል።
በኢራን በመካሄድ ላይ በሚገኘው አገር አቀፍ ተቃውሞ እስካሁን ከ300 በላይ ሰዎች መገደላቸውን አንድ የኢራን ጀነራል ትናንት ሰኞ በሰጡት መግለጫ ማመናቸው ተነገረ። የኢራን አብዮታዊ ዘብ አየር ኃይል የውሃ ክፍል አዛዥ ጀነራል አሚር አሊ ሃጂ ዛዴህ ቁጥሩን በይፋ የተናገሩት ለጦሩ ቅርበት ባለው ድረገጽ ላይ መሆኑን የአሶሲየትድ ፕሬስ ዘገባ አመልክቷል። የሟቾቹ ቁጥር 2 ወር ባስቆጠረ ጊዜ ውስጥ የደረሰውን ጉዳት አስመልክቶ ከመንግስት ባለስልጣናት ለመጀመሪያ ጊዜ በይፋ የተሰማ መሆኑም ተመልክቷል። የተጠቀሰው ቁጥር ተቃውሞ ከተቀሰቀሰበት ካለፈው መስከረም ወር ጀምሮ ኢራን ውስጥ በቅርበት ሲከታተል የቆየውና መሰረቱን በዩናይትድ ስቴትስ ያደረገው የሰብአዊ መብቶች ተሟጋች ቡድን ካስቀመጠው ግምት እጅግ የሚያንስ መሆኑ ተገልጿል። ቡድኑ ህዝባዊ አመጹ ከጀመረ አንስቶ እስካሁን 451 ተቃዋሚዎችና 60 የጸጥታ ኃይሎች መገደላቸውን ገልጾ ከ18,000 ሰዎች በላይ መታሰራቸውን አስታውቋል። የተቃውሞ መነሻ ኢራን ውስጥ ከቤተሰቦቿ ጋር ሳኬዝ ከተባለው ወደ ቴህራን ስትጓዝ በነበረችበት ወቅት ሂጃብን በትክክል አልተከናነብሽም በሚል እንደ አውሮፓ አቆጣጠር መስከረም 13 በኢርሻድ አሳሾች የታሰረችው አሚኒ በፖሊሶች ቁጥጥር ስር እንዳለች በመሞቷ ነው። ከዛሬ ጀምሮ በሩማንያ የሚደረገው የኔቶ የውጭ ጉዳይ ሚኒስትሮች ስብሰባ ሁሉም አጋር አገሮች ለዩክሬን ተጨማሪ እርዳታ የሚያደርጉ መሆኑን መልእክት የሚያስተላልፉበት ነው ሲሉ የኔቶ ዋና ጻፊ ጀነራል ጀንስ ስቶልተንበርግ ዛሬ ማክሰኞ በሰጡት መግለጫ ተናገሩ። የወደመውን የዩክሬን መሰረተ ልማት መልሶ ለመገንባትና የሩሲያን የአየር ጥቃት ለመከላከል ተጨማሪ የመከላከያ መሳሪያዎችን ለመርዳት ይበልጥ መስራት እንዳለባቸው አጋሮቹ መልእክት ያስተላልፋሉ ብለው እንደሚጠብቁም ዋና ጸሐፊው አስታውቀዋል። ለሁለት ቀናት ከሚቆየው ስብሰባ በፊት ዋና ጸሐፊው ለጋዜጠኞች በሰጡት መግለጫ የሩሲያ ሚሳኤሎች ያወደሟቸውን መልሶ ለመገንባት ዩክሬን ትልቅ ስራ ይጠብቃታል ብለዋል። ጀነሬተሮችንና መለዋወጫ አቃዎችን አበርክተናል። አጋሮቹ የወደመውን መሰረተ ልማት መልሶ ለመገንባት እየረዱ ነው ሲሉም ዋና ጸሐፊው ተናግረዋል። ህብረቱ ለዩክሬን የሚያደርገውን ድጋፍ አጠናክሮ እንደሚቀጥልም ዋና ጸሐፊው አስታውቀዋል። የሩሲያው ፕሬዝደንት ቭላድሚር ፑቲን ለሀገራቸው ውድቀት ዩክሬንን በመውረር ምላሽ እየሰጡ ነው ያሉት ዋና ጸሐፊው ዩክሬንን የውሃ ኃይልና የሙቀት አገልግሎት ሰጪዎችን በማቋረጥ ክረምቱን እንደ ጦር መሳሪያ እየተጠቀሙበት ነው ሲሉም ከሰዋል። ለዘንድሮ የዓለም ዋንጫ ዝግጅት መስተንግዶ ዝግጅት ላይ ሲሰሩ ከነበሩ ሰራተኞች መካከል ከ400 እስከ 500 የሚደርሱ ሰዎች መሞታቸውን በዝግጅቱ የተሳተፉት አንድ የካታር ከፍተኛ ባለስልጣን ለመጀመሪያ ጊዜ ተናገሩ። የመስተንግዶ ኮሚቴ ዋና ጸሐፊ ሐሰን አልታዋዲ ይህን የተናገሩት ከብሪታንያው ጋዜጠኛ ፒርስ ሞርገን ጋር ባደረጉት ቃለ መጠይቅ መሆኑን የአሶሲየትድ ፕሬስ ዘገባ አመልክቷል። የተጠቀሰው ቁጥር እስከ ዛሬ በዶሃ ባለስልጣናት ከተገለጸው እጅግ ከፍተኛው ቁጥር መሆኑ ተገልጿል። በመካከለኛው ምስራቅ የመጀመሪያው ነው ለተባለው የዓለም እግር ኳስ ዋንጫ ከ200 ቢሊዮን ዶላር በላይ ፈጅቷል የተባለው ስቴዲየም የባቡር መስመሮችና ለውድድሩ የሚያስፈልጉ መሰረተ ልማቶችን ለመገንባት በተሰማሩ ስደተኞች ላይ ምን ያህል ጉዳት ደርሷል የሚለውን የሰብአዊ መብት ተሟጋቾችን ጥያቄና ትችት ሊቀሰቅስ እንደሚችልም ተነግሯል። በሰጡት ቃለ መጠይቅ የደረሰውን ጉዳት አስመልክቶ ትክክለኛው ቁጥር የለኝም፣ ለውይይት በቀረበው ላይ ግን የተጠቀሰው ቁጥር እሱ ነው ያሉት ባለስልጣኑ የአንድም ሰው ሞት ቢሆን ያው ብዙ ነው፣ ግልጽና ቀላል ነው፣ ምን ልዩነት ይኖረዋል ማለታቸው በዘገባው ተጠቅሷል። ዝቅተኛው የሰራተኞች ወራዊ ደሞዝ $275 እንዲሆን የወሰነችው ካታር የሰራተኞች ደህንነት የተጠበቀ እንዲሆን አዲስ ሕግ ማውጣቷ ተነግሯል። የመብት ተሟጋቾች ግን ካታር ከዚህ በላይ ልታደርግ ይገባታል ብለዋል። የባለስልጣኑ አስተያየት በስደተኞች ጉልበት በሚገነቡት በሌሎቹ የባህረ ሰላጤው አገሮች ትላልቅ ሕንፃዎች ላይ የተሰማሩትንም ሰራተኞች ደህንነት በሚመለከት ጥያቄ ማስነሳቱ ተመልክቷል። አድማጮች፣ ለምሽቱ ዜና የተመደበው ሰዓት በዚህ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ማክሰኞ ህዳር 20/2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጆናታን ዋከር ነው። የዕለቱ ዋና አዘጋጅ ጽዮን ግርማ ናት። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። ባለፉት አራት ዓመታት በይነ መረብ ለኢትዮጵያ እድልም ፈተናም አምጥቷል ነው የተባለው። 17ኛው ዓለም አቀፍ የበይነ መረብ አስተዳደር ጉባኤ በዛሬው ዕለት በአፍሪካ የኢኮኖሚ ኮሚሽን የስብሰባ አዳራሽ በይፋ በተከፈተበት ወቅት ለኢትዮጵያ ባለፉት አራት ዓመታት እድልም ፈተናም ማምጣቱን በጉባኤው የመክፈቻ ንግግር ያሰሙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የአፍሪካ ሀገሮች በዲጂታል ቴክኖሎጂ ያለባቸውን ክፍተት ለመሙላት በዘርፉ የእድገት እመርታ አሳይተዋልም ብለዋል። የበይነ መረብ ለእድገት ትልቅ እድል መፍጠሩን ያህል የችግሮቹ ምክንያት ሲሆንም ይታያል ሲሉ ማለታቸውን ጠቅሶ ገብረ ሚካኤል ገብረ መድን ተከታዩን አድርሶናል።
ትናንትና የተጀመረው 17ኛው የበይነ መረብ አስተዳደር ጉባኤ በዛሬው ዕለት በአፍሪካ የኢኮኖሚ ኮሚሽን የስብሰባ አዳራሽ በይፋ ተከፍቷል። በጉባኤው የመክፈቻ ንግግር ያሰሙት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የአፍሪካ ሀገራት በዲጂታል ቴክኖሎጂ ያለባቸውን ክፍተት ለመሙላት በበይነ መረብ እድገት እመርታ አሳይቷል ብለዋል። ይህ ዘርፍ በርካታ ጠቀሜታዎች ቢኖሩትም እንደ አህጉር ከበይነ መረብ መስፋፋት ጋር የተያያዙ ተግዳሮቶችም ያጋጥሙናል ያሉት ጠቅላይ ሚኒስትር አብይ በይነ መረብ የሚያመጣውን ጉዳት ለመከላከል የፖሊሲና የተግባር እርምጃዎች ያስፈልጉናል ሲሉ ገልጿል። ባለፉት አራት ዓመታት በይነ መረብ ለኢትዮጵያ እድሎችንና ፈተናዎችን ይዞ መምጣቱንም አመልክቷል። በኢትዮጵያ ያለፉት አራት ዓመታት በእድሎችና በፈተናዎች የታጀቡ ነበሩ። ለምሳሌ በሰሜን ኢትዮጵያ ጦርነት በነበረበት ወቅት በይነ መረብ የተሳሳቱ መረጃዎች እንዲሰራጩ አስችሏል። የኮቪድ ወረርሽኝ ባጋጠመ ጊዜ ደግሞ በይነ መረብ በኦንላይን የተወሰኑ የመንግስት ተግባራትን ለማሳለጥና የንግድ ስራዎችን ለማከናወን አስችሏል። ይህም ለፈጠራ ስራዎች እድል ሰጥቷል ነው ያሉት። በኢትዮጵያ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ እና የዲጂታል ሽግግር ጉዞ በፍጥነት እያደገ እንደሆነ የተናገሩት ጠቅላይ ሚኒስትሩ እያደገ ያለውን የህዝብ ቁጥር ባገናዘበ መልኩ የበይነ መረብ ግንኙነትን ለማሻሻል እና ተጠቃሚነትን ለማስፋፋት ቅድሚያ ተሰጥቶ እየተሰራ እንደሆነ አብራርተዋል። ይህ እንቅስቃሴ በመሰረተ ልማት ላይ በሚደረግ ኢንቨስትመንት የቴሌኮም ዘርፉን ለግል ባለሀብቶች በመክፈትና የመንግስት ዲጂታል መሰረተ ልማት በመገንባት ስራዎች የተደገፈ መሆኑን ገልጿል። ለጉባኤው በቪዲዮ ኮንፈረንስ መልእክት ያስተላለፉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ በበኩላቸው መጪው ጊዜ የዲጂታል ቴክኖሎጂ መሆኑ አይቀሬ ነው፣ ግን ደግሞ የሰው ልጆችን ህይወት ያማከለ መሆን አለበት ብለዋል።
We are seeing the growing use and abuse of data.
የበይነ መረብ መረጃ በተገቢውና ባልተገባ መንገድ የመጠቀም ሁኔታ እያደገ መጥቷል። መንግስታት የግለሰቦችንና የቡድኖችን ሰብአዊ መብት በጣሰ መልኩ የበይነ መረብ መረጃን የዜጎቻቸውን እንቅስቃሴ ለመቆጣጠር ሊጠቀሙበት ይችላሉ። ደህንነቱ የተጠበቀ እኩል ተጠቃሚነትን የሚያረጋግጥና ለሁሉም ክፍት የሆነ ዲጂታል መጪ ጊዜን ለማረጋገጥ ሁላችንም መስራታችንን መቀጠል አለብን ነው ያሉት። በትግራይ ለረጅም ጊዜ የኢንተርኔት እገዳ በቀጠለበት ሁኔታ ኢትዮጵያ ይህን ዓለም አቀፍ የኢንተርኔት ጉባኤ ማስተናገዷ ከአንዳንዶች ትችትን አስከትሏል። የአሜሪካው የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር የሆኑት ሴናተር ጂም ሪሽ የተባበሩት መንግስታት ድርጅት ጉባኤው በኢትዮጵያ እንዲካሄድ ያሳለፈውን ውሳኔ ስህተት ሲሉ ገልጸውታል። ጉባኤው መካሄድ የነበረበት በዜጎች ላይ በተደጋጋሚ የኢንተርኔት እገዳ በማይጥል አገር ላይ ነው በማለትም ተናግረዋል። የኢትዮጵያ የኢኖቬሽንና የቴክኖሎጂ ሚኒስትር ዴኤታዋ ሁሪያ አሊ በበኩላቸው ኢትዮጵያ አስተናጋጅ መሆኗ አግባብነት እንዳለው ተከራክረዋል። መንግስታቸው በህወሓት የሚመራውን ኢህአዴግ ከአራት ዓመት በፊት በመተካቱ ኢትዮጵያውያን በአሁኑ ወቅት ሐሳብን የመግለጽ መብታቸው በታሪክ ታይቶ የማይታወቅ ነው ብለዋል። ወደ 2500 የሚሆኑ ሰዎች በአካልና በኢንተርኔት እንደሚሳተፉበት የተነገረለት ይኸው ጉባኤ ለሚቀጥሉት 3 ቀናት እንደሚቆይ ለማወቅ ተችሏል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ወደ መጽሔቱ ተከታይ ርዕስ እንሻገራለን። ወደ ቤንሻንጉል ይወስደናል። በጸጥታ ችግር ሳቢያ ተፈናቅለው ከነበሩ ነዋሪዎች ከ312,000 በላይ ወደ ቀያቸው መመለሳቸውን የቤንሻንጉል ጉሙዝ ክልል መንግስት አስታወቀ። በሌላ በኩል ከኦሮሚያና ከቤንሻንጉል ጉሙዝ ተፈናቅለው ባምባሲና ሶጌ ውስጥ የተጠለሉ ላለፉት 3 ወራት የምግብ ድጋፍ አላገኘንም ብለዋል። የቤንሻንጉል ጉሙዝ አደጋ ስጋት አመራር ጽህፈት ቤት በሰጠው ምላሽ የአቅርቦት እጥረት እንዳለበትና በእጁ ያለውንም ለማድረስ ምዕራብ ኦሮሚያ ውስጥ ያለው የጸጥታ ችግር እያስተጓጉለ መሆኑን አመልክቷል። ናኮር መልካ ተከታትሎታል።
በጸጥታና ደህንነት ችግር ምክንያት ከክልላቸው ቁጥሩ ወደ 500,000 የሚጠጋ ሰው ተፈናቅሎ እንደነበር የቤኒሻንጉል ጉሙዝ ክልል የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ ለቪኦኤ ገልጸዋል።
ከ475,384 ተፈናቃዮች መካከል ወደ 312,650 እንደሚሆኑት ወደ የቀያቸው ተመልሰዋል። አሁንም በመመለስ ላይ የሚገኙ አሉ። በመተከል ካማሽና አሶሳ እንዲሁም ማውኮሞ ወረዳ ጥሩ ስራ እየተሰራ ነው። ሰላምም እየሰፈነ ነው።
የተቀሩትን ተፈናቃዮች ለመመለስና መልሶ ለማቋቋም እየተደረገ ነው ያሉትን ተግባር ኃላፊው ገልጸዋል።
እነዚህን ሰዎች ሙሉ በሙሉ ለመመለስ ዘርፈ ብዙ ተግባራትን እያከናወንን ነው። ሙሉ በሙሉ መሰረተ ልማቶችን ለመገንባት ከ2-3 ዓመት ያስፈልጋል ብለን ያቀድን ቢሆንም አሁንም በየአካባቢው በሚገኙ የግንባታ እቃ በመጠቀም ቤት እየሰራን እነዚህ ሰዎች በሚቀጥለውም ዓመት እርዳታ ተጠባቂ እንዳይሆኑ ባለፈው ክረምት በተወሰነ መልኩም ቢሆን ተሰርቷል። ከዚያ በኋላም ለተወሰኑት በመስኖ እንዲያለሙና ራሳቸውን እንዲችሉ ምርጥ ዘርና ማዳበሪያ እንዲሁም ከፌደራል መንግስት ጋር በመተባበር ትራክተሮችም እንዲገቡ ተደርጓል።
በሌላ በኩል ከምዕራብ ወለጋ በአቦ ገንቤል ተፈናቅለው በባምባሲ ተጠልለው እንደሚገኙ የገለጹ ግለሰብ የምግብ ድጋፍ ከተቋረጠባቸው 3 ወር ማለፉን ገልጸዋል።
የምግብ ድጋፍ ከተቋረጠብን ግን 3 ወራችን አልፎ 4ኛ ወራችን ይዘናል። በተደጋጋሚ መጥተው ሲጠይቁን በጸጥታ ችግር ሳቢያ ድጋፉን ሊያመጡልን እንዳልቻሉ ይነግሩናል። ሰው በምግብ እጦት እየተቸገረ ነው። አሁን በአምባሲ ችግር ላይ የወደቀው ከ600 በላይ አባወራ ነው። መጠለያ ውስጥ ከ230 በላይ አባወራ ተቸግሮ ይገኛል። የቀረው ደግሞ በየዘመድ ቤትና ሌሎች ቦታዎች ተጠልለው እርዳታ እንዲደርስለት እየጠበቀ ነው።
የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ታረቀኝ የችግሩን መኖር አረጋግጠው ተከታዩን መልስ ሰጥተዋል።
ካማሽን የሮነማ ምዥጋ ደበለቴ ካማሽ ደንቤ
ካማሽ ከተማ ምዥጋ ወረዳ ደንቤ የአሶን ጨምሮ 4 ወረዳዎች ውስጥ በጸጥታ ሳቢያ የመጓጓዣ አገልግሎት በመቋረጡ መግባት አልቻልንም። ነገር ግን ሴዳል ወረዳ ገብተን ድጋፍ ማቅረብ ጀምረናል። ካማሽ መግባት አስቸጋሪ ቢሆንም የተለያዩ ዘዴዎችን በመጠቀም ተፈናቃዮችን ለመርዳት ጥረት እየተደረገ ነው። በአጭር ጊዜ ውስጥ እነዚህ አካባቢዎችንም ገብተን ድጋፍ ለመስጠት በመነጋገር ላይ እንገኛለን።
ከካማሽ ዞን ምዥጋ ወረዳ ተፈናቅለው ነቀምቴ ከተማ እንዳሉ የገለጹ ሌላ ተፈናቃይ ያሉበትን ሁኔታ በስልክ ነግረውኛል።
ሶጌ ከሰቲ ዋንቶ ኩጋርጋራማን ጅራ ሞማጋላ ነቀምቴ ከሰ ጅራ
ሶጌ ውስጥ ምንም ድጋፍ ባለማግኘታችን አሁን በነቀምቴ ከተማ ውስጥ እንገኛለን። ህብረተሰቡ በጣም ተቸግሯል። በቀን ስራ የሚኖሩም አሉ። ያለንበት ሁኔታ ይሄ ነው ለማለት አደጋች ነው።
ተፈናቅለውባቸው ወደ ነበሩ የአሶሳ የካማሽና መተከል ዞኖች እንዲሁም ማውኮሙ ልዩ ወረዳ አብዛኛዎቹ መመለሳቸውን የተናገሩት አቶ ታረቀኝ ከምዕራብ ወለጋ ዞን የተፈናቀሉ አሁንም እንዳሉ ጠቁመዋል። መረጃው እየተሰበሰበ መሆኑንና በቁጥር መግለጽ እንደሚቸገሩ ኃላፊው ጠቁመው እርዳታው ባለፉት 3 ወራት የተቋረጠበትንም ምክንያት አብራርተዋል።
መንገድ ተዘግቶ ስላለ ድጋፍ አልመጣም። ከምዕራብ ወለጋ መነሲቡ፣ በጊ፣ ቆንዳላ እና ሌሎችም ስፍራዎች እየተፈናቀሉና እየመጡ ነው። ተፈናቅሎ የመጡ ሰዎች ምዝገባ አላለቀም። ያለን እርዳታ አነስተኛ በመሆኑ ህጻናትን፣ ነፍሰ ጡርና የሚያጠቡ እናቶችን፣ አቅመ ደካሞችን ለይተን ድጋፍ መስጠት ጀምረናል። ባሉብን እጥረት ምክንያት ለአደጋ ይበልጥ ለተጋለጡት ነው ድጋፉን እየሰጠን ያለ ነው። ከዚህ በፊት ድጋፍ ሲያገኙ ቆይተው አሁን ያጡት ቅሬታ ማቅረባቸው ተገቢ ነው። ይህንንም ለመፍታት ከሚመለከታቸው አካላት ጋር እየተነጋገርንን።
ቤኒሻንጉል ጉሙዝ ክልል ውስጥ ባለፉት 4 ዓመታት በተፈጸሙ ጥቃቶች ብዙ ቁጥር ያለው ሰላማዊ ሰው መገደሉንና በመቶ ሺዎች የሚቆጠሩ መፈናቀላቸውን እንዲሁም የማረጋጋቱን ጥረትና ተፈናቃዮችን የመመለስ እንቅስቃሴዎችን ስንዘግብ ቆይተናል። ለአሜሪካ ድምጽ ናኮር መልካ ካምቦ።
አመሰግናለሁ ናኮር። አድማጮች፣ ለተከታዩ ርዕስ ደግሞ ወደ አዲስ አበባ ነው የምንመለሰው። የኢትዮጵያ ሀገራዊ ምክክር ኮሚሽን ከህብረተሰቡ ጋር አገራዊ የውይይት አጀንዳ በማሰባሰብ በቅርቡ ውይይት እንደሚያስጀምር አስታወቀ። ኮሚሽኑ በዛሬው ዕለት በሰጠው መግለጫ ከትግራይ ክልል ውጪ ከሁሉም ክልሎች በመዘዋወር ከባለድርሻ አካላት ጋር በትብብር መስራት በሚቻልበት ጉዳይ ላይ መወያየቱን አመልክቷል። ወደ ትግራይ ክልል መሄድ በሚችልበት ጉዳይ ላይ ከአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የቀድሞ የናይጄሪያ ፕሬዚዳንት ኦባሳንጆ ጋር ሲወያይ መቆየቱን ለአሜሪካ ድምጽ ያስታወቀው ኮሚሽን በቅርቡም ወደ ትግራይ ክልል እንደሚሄድ ገልጠዋል። ምክክሩ ሁሉንም አካታች ቢሆንም በትጥቅ ትግል ላይ የሚገኙ አካላት ከነትጥቃቸው የምክክሩ አካል መሆን እንደማይችሉ ጠቁመዋል። ግጭቱ ባለባቸው አካባቢዎች የሚኖሩ ህዝቦችንም የምክክሩ አካል ማድረግ ስለሚቻልባቸው መንገዶች ኮሚሽኑ ማብራሪያ ሰጥቷል። ኬኔዲ አባተ ተከታትሎታል።
በኢትዮጵያ በሚገኙ የተለያዩ የፖለቲካና የሐሳብ መሪዎች እንዲሁም በህብረተሰብ ክፍሎች መካከል በመሰረታዊ ሀገራዊ ጉዳዮች ዙሪያ ያሉ ልዩነቶችንና አለመግባባቶችን በምክክር የመፍታት ሂደትን እንዲመራ የተቋቋመው ኮሚሽን ህብረተሰቡን የማወያየት ተግባር ለመጀመር የሚያስችሉ ዝግጅቶችን በማጠናቀቅ ላይ መሆኑን አስታውቋል። የ2015 ዓመተ ምህረት አበይት ሀገራዊ ጉዳዮች ተብለው በመንግስት ከታቀዱት መካከል የሀገራዊ ምክክሩን አጀንዳ ማገባደድ እንደሆነ የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ በህዝብ ተወካዮችና በፌዴሬሽን ምክር ቤቶች መክፈቻ ላይ ባደረጉት ንግግር መግለጻቸው ይታወሳል። ይህንኑ ተግባር የሚመራው የኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬ በሰጠው መግለጫ በተያዘው የ2015 ዓ ም አጋማሽ ላይ ከማህበረሰቡ ሀገራዊ የውይይት አጀንዳዎችን አሰባስቦ ውይይት እንደሚያስጀምር አስታውቋል። ፕሮፌሰር መስፍን አራያ የኮሚሽኑ ሰብሳቢ ናቸው።
ቅድመ ዝግጅቱ በሚገባ መጠናቀቅ ነበረበት። አሁንም በዚያው ሂደት ዝግጅቱ እየተጠናቀቀ ነው። ዝግጅቱ ተጠናቆ አለቀ የምንለው አጀንዳ ሰብስበን ከህዝባችን እዚህ አምጥተን ቀረጻውን ስንጀምር። ስለዚህ እነኚህ ሁሉ ሂደቶች ናቸው እንግዲህ መጠናቀቅ ያለባቸውና ይሄ ሁሉ አጀንዳ ተሰብስቦ ተቀምሮ ተጠናቆ ፊልተር በሆነ እንደገና ለውይይት አገራዊ የሆነው እጅግ መሰረታዊ የሆነው አገራዊ አጀንዳ ላይ እስክንደርስ ድረስ ቢያንስ የ2015 መካከል ድረስ ሊወስደን ይችላል። ስለዚህ እያንዳንዳቸው ደረጃዎች አልቀው ውይይቱ ወደ 2015 ውይይቶችን ጀምራለን።
በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት መምህር የሆኑት የኮሚሽኑ አባል ዶክተር ዮናስ አዳዬ ከማህበረሰቡ አጀንዳዎች ተሰብስበው ውይይቱ እስከ መጋቢት ወር እንደሚጀምር ለቪኦኤ ተናግረዋል።
ታች ባለው ማህበረሰብ ቀበሌ፣ ወረዳ፣ ዞን ተጣርተው የሚወጡ አጀንዳዎች ወደ ላይ ይመጣል። የመጀመሪያ ዙር በአመቱ አጋማሽ አካባቢ እነዚህ ተጣርቶ የመጡ አጀንዳዎችን በሀገር አቀፍ ደረጃ ማወያየት እና ማናገር ይቻላል ብለን እናስባለን። መጋቢት ሚያዝያ አካባቢ ዋና ዋና ንግግሮችን በታች እንጀምራለን ብለን እናስባለን።
ምንም እንኳን ሀገራዊ ምክክሩ ሁሉንም ባካተተ መልኩ እንደሚካሄድ አዋጁ ቢገልጽም የታጠቁ አካላት ግን ትጥቃቸውን ሳያወርዱ የምክክሩ አካል እንደማይሆኑ ፕሮፌሰር መስፍን ከነ ምክንያቱ ተናግረዋል።
አካታችና አሳታፊ የሆነ ሂደት የታች ድረስ በተደረሰ መልኩ የሚሄድ ነው የሚሆነው። የታጠቁትን በተመለከተ ስለ ውይይት ጽንሰ ሀሳብ ስታነቡ የሚያጋጥማችሁ ሁለት ተወያዮች ወደ ውይይት ጠረጴዛ ሲመጡ ታጥቀው አይደለም የሚመጡ። ሁለት ተወያዮች መጀመሪያ ለውይይትን ሲያስቡ መጀመሪያ አእምሯቸው የሚመጣው ምንድን ነው? ሰላም። ስለዚህ በሰላም ችግራችን መፍታት እንችላለን። እና አንደኛው እዚህ ካላሽኒኮቭን አንደው እዚህ ጋር ማካሮቭን አስቀምጦ አይደለም መሀል ላይ ወይ አድርገው የሚወያዩት። ሁለቱም መሳሪያቸውን ትተው የእኛ ውይይት ያለ መሳሪያ ችግራችንን ወደ መፍታትና ወደ መግባባት ያደርሰናል ከሚል ነው የሚመጡት። ነገር ግን ቀደም ብዬ እንዳልኩት ድርድርና ክርክር የመሳሰሉት ላይ ሲሆን ግን ወይ ጉልበተኛው ያሸንፋል ወይ ደካማው እጅ ይሰጣል። ይሄ አካሄድ አይደለም የውይይት አካሄድና ስለዚህ ትጥቅ ሁልጊዜ መቀመጥ አለበት በውይይት አካሄድ።
የትጥቅ እንቅስቃሴዎች ባሉባቸው አካባቢዎች የሚኖሩ የህብረተሰብ ክፍሎች ታዲያ በውይይት ሂደቱ ላይ እንዴት ሊሳተፉ ይችላሉ? የኮሚሽኑ አባል ዶክተር ዮናስ አዳዬ ለቪኦኤ ምላሽ ሰጥተዋል።
ነፍጥ ያወዱ ተብሎ ሲባል እኮ እነዚያ በጦርነቱ ላይ ያሉ በግጭቱ ላይ ያሉትን ማለት እንጂ ማህበረሰቡን ማለት አይደለም። ማህበረሰቡን በሸማግሌዎች አማካይ በተለይም በአባገዳዎች አማካኝነት በአካል ስማቸውን ለሚዲያ መረባት ለናነሳ ይችላለሁ። እንዴት አድርገን ነው እነዚህን ሰዎች እነሱን ወክሉት እነሱ ወክልን ብለው የሚጠሩትን እንትን የሚናገሩትን በየሚዲያ የሚናገሩትን እንዴት አድርገን እናሳትፋቸው ብለን ስንጠይቃቸው እኛ እንችልበታለን፣ ዘዴዎች አሉን፣ እንዴት እንደምናመጣቸው ሸማግሌዎቹ እዛው ውዶቅ የሚካሄድበት ማለት ነው በአብያተ ክርስቲያናት አማካኝነት እዛው ከእነሱ ጋር በመሆን ከሀገር ሸማግሌዎች ጋር በመሆን ይህንን በጣም በጣም ሲሪየስ ላይ እያሰብንበት ወደ ኮሚሽኑ ሰረገባ በፊትም ስናስብበት የነበረው አካሄድ ነው እና ስለዚህ ቀጥታ የሚዋጉት ስማቸው መስጠት አስፈላጊ አይደለም። ራሳቸው መጥቶ ይነጋገሩ መርታችን ሳይሆን እነሱን የሚወክሉት እዛው ያለው አንተ ኤግዛክት እንዳልከው ማህበረሰቡን እንዴት አድርገን እናሳድር የሚባለው በጣም የተለያዩ መንገዶች አሉ፣ ሰፋ ያሉ መንገዶች
ባህላዊ መንገዶችንና ሌሎች የውይይት አማራጮችን በመጠቀም የታጠቁ ኃይሎችም ቢሆኑ ወደ ሀገራዊ ምክክሩ እንዲመጡ ለማድረግ ኮሚሽኑ ጥረት እያደረገ መሆኑንም አብራርተዋል። ከተቋቋመበት ከ2014 ዓ.ም ጀምሮ የኮሚሽኑ አባላት ከትግራይ ክልል በስተቀር ወደ ሁሉም ክልሎችና የከተማ አስተዳደሮች ተጉዘው ከባለድርሻ አካላት ጋር በሀገራዊ ምክክሩ ዙሪያ በትብብር መስራት በሚችሉበት ጉዳይ ላይ መወያየታቸው በዛሬው መግለጫ ላይ ተጠቅሷል። በቅርቡ የተፈረመውን የሰላም ስምምነት ተከትሎ ወደ ትግራይ ክልልም ለመጓዝ እየተዘጋጁ እንደሆነም የተናገሩት ዶክተር ዮናስ በዚህ ጉዳይ ላይ ከአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ጋር እየተወያዩ መሆኑንም ገልጸዋል።
ለመሄድ ፍላጎቱ ሁሉም ዝግጅቱ አለ። ነገር ግን ኤግዛክት ቀን ብዝን ቀን ባል ነገር ገና እሱ ነው
ሁኔታ ግን ተፈጥሯል።
እየተፈጠረ ነው ያላችሁ እንደምታዩት በተለይ ቪኦኤ ባለፈው ሙጌታ አስፋ ነው በጣም በጣም ግሩም የሆኑ ሪፖርቶችን እየሰማሁ ነበር በየቀኑ እና እንደዚህ ክሪቲካል የሆኑ ዴታዎችን የሚያገርባቸው ሪሊ ብዙ ሰው ዘንድ አውንታዊ አስተሳሰብ የፈነጠቁ በጣም ተስፋ እንትን የሚሆናቸው እና ያው እና ሁሌ ከተከታተል እንገኛለን። በአካልም ከአንዳንድ ወንድሞች ሴቶች ጋር በስልክ ደውለን በተለይ ኦባሳንጆ የኛ ሰብሳቢ ነበሩ ከዚህ በፊት የጣና ፎረም ሰብሳቢያችን ቦርድ ሰብሳቢ ማለት ነው እና ስለዚሳችን ደግሞ እየጠራን ባለፈውም ጠርተናቸው ሌተስት ዲቨሎፕመንት እንደሚመስል መስማት ነበረብን። ስንጠራከሳቸው መጀመሪያ ይህ ሳይካሄድ በፊት ወደሰደቡ በአፍሪካ ሳይሉ አስቀድሞ እንደ ብዙ ነገሮችን እየተነጋገር ነው። እነዚያም ግን መመናገሩ አስፈላጊ አይመስልም።
የሀገራዊ ምክክር ኮሚሽኑ ከተለያዩ የሲቪክ ማህበራትና የፖለቲካ ፓርቲ ድርጅቶች ጋር ተቀራርቦ በመስራት ላይ መሆኑን በተደጋጋሚ ገልጿል። ይሁን እንጂ የኮሚሽኑ አባላት ገለልተኛ እንዳልሆኑና ኮሚሽኑ የተቋቋመበትን ዓላማ ማሳካት እንደማይችሉ በመግለጽ ሀገራዊ መግባባትን ከመፍጠር አንጻር ውጤት ሊያመጡ አይችሉም በማለት ከወዲሁ የሚተቿቸው የፖለቲካ ፓርቲዎችና የተለያዩ አካላት አሉ። ይህን ትችት የነቀፉት ጠቅላይ ሚኒስትር አብይ አህመድ በቅርቡ በሕዝብ ተወካዮች ምክር ቤት ባደረጉት ንግግር ተከታዩን ብለው ነበር።
ሁላችን በየአቅማችን ድጋፍ ካደረግን ብቻ ነው የኢንክሉሲቭ ናሽናል ዲያሎግ ጉዳይ ፍሬ የሚያፈራው። እኛ ጋር ያለው ችግር በትንሽ በትልቁ ነገር ሳይጀመር ጨዋታ ፈረሰ አባይ ደፈረሰ ምንል ከሆነ አይሆንም። ጨዋታ ፈረሰ አባይ ደፈረሰ ከማለታችን በፊት ጨዋታው እንዳይፈርስ ውሃው እንዳይደፈርስ ማድረግ የሚገባንን ነገር በልኩ ማድረጋችን ማረጋገጥ ያስፈልጋል።
ኮሚሽኑ ከሚቃወሙት የፖለቲካ ፓርቲ ድርጅቶችም ጋር በጋራ ለመስራት በተለያዩ አጋጣሚዎች ገንቢ ውይይቶችን በማድረግ ላይ መሆኑን በዛሬው መግለጫው አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች፣ በተከታዩ ርዕስ ደግሞ ወደ ጎረቤት ሶማሊያ ነው የምናቀናው። በሶማሊያ ከዚህ ቀደም ታይቶ የማያውቅ መሆኑ በተነገረለት ድርቅና ረሃብ በሺዎች የሚቆጠሩ ሰዎች ለእርዳታ ፍለጋ ወደ ጎረቤት ኬንያ እንዲሰደዱ እያደረገ ነው። የእርዳታ ድርጅቶች እንደሚሉትም በኬንያ ወደሚገኘው ዳዳብ የመጠለያ ጣቢያ የሚጎርፈው ስደተኛ ብዛት ቀድሞውንም በተጨናነቀው በዚህ መጠለያ ጣቢያ ያለውን አቅርቦት ይበልጥ እያመናመነው ይገኛል። ጁማ ማጂንጋ ከዳዳብ ስደተኞች መጠለያ ጣቢያ ያደረሰንን ዘገባ ስምኝሽ የቆየ እንደሚከተለው ታቀርበዋለች።
ራሆ አሊ ከአራት ልጆቿ ጋር ከሶማሊያ ተሰዳ የኬንያ ሰሜናዊ ድንበር ከተማ በሆነው ዳባብ የሚገኘው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ወይም UNHCR መተላለፊያ ጣቢያ ገና መድረሷ ነው። የሰባት ልጆች እናት የሆነችው የ45 ዓመቷ እናት በሶማሊያ የደረሰው አስከፊ ድርቅ ሀገሯን ጥላ እንድትሸሽና ኬንያ ውስጥ እርዳታ እንድትፈልግ እንዳደረጋት ትናገራለች። ሶስቱ ልጆቿ በአስቸጋሪው መንገድ ላይ ባጋጠማቸው የተኩስ ጥቃት እንደጠፉባትና እየፈለገቻቸው መሆኑንም ትገልጻለች።
ወደ ዳዳብ መጠለያ ጣቢያ ስንጓዝ በጣም ብዙ ነገር አጋጥሞኛል። ሰዎች በረሃብ እየሞቱ ነበር። ሰዎች ይጠፋሉ። እኔም ሶስት ልጆቼ መንገድ ላይ ጠፍተውብኛል። የት እንዳሉ አላውቅም።
አሊ በአዲስ መልክ ባገረሸው ድርቅ ምክንያት ወደ ኬንያ መጠለያ ጣቢያዎች በከፍተኛ መጠን እየጎረፉ ካሉ በአስር ሺዎች የሚቆጠሩ ሰዎች መካከል አንዷ ናት። የኬንያ መንግስት በስተሰሜን ከሶማሊያ ጋር በሚዋሰንበት ድንበር የሚገቡ አዲስ ስደተኞች እንዳይመዘገቡ እገዳ ቢጥልም UNHCR ባለፉት ጥቂት ወራት ብቻ 80 ሺህ አዲስ ስደተኞችን መመዝገቡን አስታውቋል። የእርዳታ ተቋማትም የስደተኞች ቁጥር ከፍተኛ መሆን የመርዳት አቅማቸውን እያሳጣቸው መሆኑን ይገልጻሉ። ጋይ አቭኑን ዳባብ የሚገኘው UNHCR ኃላፊ ናቸው።
ሁኔታው ስራችንን ከአቅም በላይ አድርጎታል። በአሁኑ ወቅት ይህ ሁኔታ የአብዛኛው እርዳታ ሰጪ ቀልብ የሳበ ባለመሆኑም ያለን አቅም በከፍተኛ መጠን እየተሟጠጠ ነው። ስለዚህ አሁን ልንሰጠው የምንችለውን ዝቅተኛ ድጋፍ ነው እየሰጠን ያለ ነው።
በዓለም አቀፉ የነፍስ አድን ኮሚቴ ውስጥ በጤና ስራ አስኪያጅነት የሚሰሩት ኮንጋኒ አታኑስም በዚህ ይስማማሉ።
ሁኔታው በምንሰጠው አገልግሎትና ባለን አቅም ላይ ትልቅ ጫና እያሳደረ ነው። ምክንያቱም ይህ ህዝብ ቀደም ብሎ ከስድስት ወይም ከሰባት ወር በፊት ይኖራል ተብሎ አልታሰበም። ነገር ግን ከቅርብ ጊዜ ወዲህ በተለይ ላለፉት 3-4 ወራት እየጨመረ መሆኑን አይተናል።
ዝናብ ለአምስት ተከታታይ ወቅቶች ባለመጣሉ በአፍሪካ ቀንድ ያለው የድርቅ አደጋ ተባብሶ እንደሚቀጥል ስጋት አለ። በአንዳንድ የሶማሊያ አካባቢዎች የረሃብ አደጋ እየተቃረበ ባለበት ወቅትም ተጨማሪ ስደተኞች ወደ ካምፑ ሊመጡ እንደሚችሉ ይጠበቃል። ሰብአዊ እርዳታ ሰጪ ተቋማት ደግሞ የዓለም አቀፉ ማህበረሰብ የሚሰጠው ትኩረት እየቀነሰ መምጣቱ እያሳሰባቸው በመሆኑ ተጨማሪ እርዳታ እንዲደረግላቸው እየጠየቁ ነው። ጋይ አቭኞን በዚህ ዙሪያ የሚሉት አለ።
We are gearing up for more arrivals, meaning that we are making plans for more arrivals.
ተጨማሪ ስደተኞችን ለመቀበል እየተዘጋጀን ነው ማለት ለተጨማሪ ስደተኞች እቅድ እያወጣን ነው ማለት ነው። ነገር ግን ዓለም አቀፉ ማህበረሰብ በዚህኛው የዓለም ክፍል ላለው ማህበረሰብም ትኩረት እንዲሰጥ እንጠይቃለን። ምክንያቱም ምንም ትኩረት ወደዚህ እየተደረገ አይደለም። ይህ ምናልባት በዓለም ደረጃ ዩክሬንን ጨምሮ ቅድሚያ የሚሰጣቸው ሌሎች ጉዳዮች ስላሉ ይሆናል። ከዚህ ቀደም ከነበሩት ዓመታት ሲነጻጸር ተመሳሳይ ከፍተኛ ቁጥር ያላቸው ስደተኞች ፍሰትና አስቸኳይ አደጋዎች ሲያጋጥሙ ከዚህ የተሻለ ትኩረት እናገኝ ነበር።
ልክ እንደ አሊ ድርቅና ረሃብ ሸሽተው ድንበር አቋርጠው የሚሰደዱ በሺዎች የሚቆጠሩ ሰዎች ዋና ዓላማቸው የተወሰነ ምግብና መጠለያ ማግኘት ነው።
ስመኝሽን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች፣ ለዚህ ክፍል የመጨረሻ ወዳደረግነው ዘገባ ነው የምንሻገረው። ዲሞክራሲያዊት ኮንጎ ታጣቂዎችን ድል ለመንሳት የፖለቲካ ለውጥ እርምጃ እንደሚያስፈልጋት የምስራቅ አፍሪካ ሀገሮች አሳሰቡ ይላል። ኬንያ በብጥብጥ በሚታመሰው በምስራቅ ኮንጎ ሰላም ለማስፈን የታለመ ሶስተኛ ዙር ንግግር በማስተናገድ ላይ ናት። ከናይሮቢ መሐመድ ዩሱፍ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
የምስራቅ አፍሪካ ሀገሮች ክልላዊ ማህበረሰብ ለበርካታ አስርት ዓመታት ምስራቅ ኮንጎን ወርሰውት የኖሩትን የፖለቲካ፣ የጸጥታና የማህበራዊ ኑሮ ችግሮች ለመፍታት ስለሚቻልበት መንገድ የሚነጋገር ጉባኤ እያካሄደ ነው። ውይይቱ በዋናነት በኮንጎ የአገር ውስጥ ቡድኖች መካከል የሚካሄድ ሲሆን የማህበረሰብ መሪዎች፣ የሲቪል ማህበረሰብ ድርጅቶች እንዲሁም ምስራቅ ኮንጎ ውስጥ ከሚንቀሳቀሱ ታጣቂ ቡድኖች መካከል አንዳንዶቹ እየተካፈሉ ናቸው። የቀድሞ የኬንያ ፕሬዚደንት ኡሁሩ ኬንያታ የክልላዊው ማህበር የዲሞክራሲያዊ ኮንጎ ሰላም ልዑክም ናቸው። የኮንጎ ህዝብ የሰላም ሂደቱ ባለቤት በመሆን በኢቱሪ በሰሜንና በደቡብ ኪቡ እንዲሁም በሌሎች ሁለት የሀገሪቱ ክፍሎች ላሉት የጸጥታ ችግሮች መፍትሄ ማምጣት ይገባዋል ብለዋል።
To also deepen the consultation of communities and armed groups.
የሚመለከታቸው አካባቢዎችን ማህበረሰቦችና ታጣቂ ቡድኖችን በይበልጥ ለማካተትና ሂደቱን በባለቤትነት እንዲይዙት ለማስቻል ጥልቅ ምክክር ለማካሄድም ጭምር ነው። ለመጀመሪያ ጊዜ የማኒያማና የታንጋኒካ ማህበረሰብ ተወካዮች ይሳተፋሉ። በአምስቱ ክፍለ ግዛቶች ያለው ግጭት መሰረታዊ ምክንያት ምን እንደሆነ የመለየት ስራ ይሰራል። ከዚያም በማስከተል በመስራቁ የሀገሪቱ ግዛት የመንግስታዊ አስተዳደር ለመመለስ የሚያስችሉ መንገዶች ግምገማ ይካሄዳል።
ኮንጎን እየበጠበጠ ያለው ሁከት አንዱ ምክንያቱ ታጣቂዎቹ ቡድኖች የአካባቢውን የማዕድን ሀብት ለመቆጣጠር የሚያደርጉት ፉክክር ነው። አጎራባች ሀገሮች በበኩላቸው ጸጥታችንን ለማደፍረስ ድንበር አልፈው እየገቡ ነው ብለው የሚከሷቸውን ታጣቂ ቡድኖች ፍለጋ ወታደሮቻቸውን ወደ ኮንጎ ግዛት እየላኩ ናቸው። በቅርብ ጊዜ የኮንጎ የጦር ሰራዊት ከሩዋንዳ ወታደራዊ ድጋፍ ያገኛል ብሎ ከሚወነጅለው M23 ከሚባለው ታጣቂ ቡድን ጋር ሲዋጋ መቆየቱ ይታወቃል። ኪጋሊ ግን ክሱን ታስተባብላለች። M23 ባለፈው ሳምንት አንጎላ ላይ በተካሄደው የሰላም ንግግር ተኩስ ሊያቆም ተስማምቷል። ነገር ግን ከኮንጎ የጦር ሰራዊት አስለቅቆ የተቆጣጠረውን ግዛት አልለቅም ብሏል። ቡድኑ የኮንጎን የጦር ሰራዊትና አንዳንዶቹን ሽምቅ ተዋጊ ቡድኖች ቤተሰቦቻችን ላይ ጥቃት አድርሰዋል፣ ከመኖሪያቸው እያፈናቀሉ ነው ብሎ ከሷል። በናይሮቢው ንግግር ላይ በኢንተርኔት አማካይነት የተካፈሉት የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ የኮንጎ ችግር ሊፈታ ይችላል፣ ነገር ግን ሁሉም ማህበረሰቦች በሰላም ሂደቱ መሳተፍ አለባቸው ብለዋል።
ያሉት ቡድኖች የተፈጠሩት የአካባቢው መንግስታዊ አስተዳደር ለረጅም ጊዜ ተዳክሞ በመቆየቱ ነው። የሆነ ሆኖ ፖለቲካዊ መንገድ ማለትም ውይይትና ወታደራዊ እርምጃን በማጣመር ችግሩን ለመፍታት ይቻላል። ውይይቱ የሚደረገው ሰላማዊ መፍትሄ ለማምጣት መሆን አለበት። ለማንኛውም ግን የውከቱ ሰለባ የሆኑትን ማህበረሰቦችና ስደተኞችን ማማከርም ተገቢ ነው።
የኬንያ ፕሬዚደንት ዊሊያም ሩቶ በበኩላቸው የክልሉ ሀገሮች ሰላም እንዲሰፍን መስራት ይገባቸዋል፣ ዓለም አቀፍ ሕግጋትንም ሊያከብሩ ይገባል ብለዋል።
We are here to emphasize the urgent need.
እዚህ የተሰበሰብነው በአስቸኳይ ውይይት መደረግ እንዳለበትና ግጭቱ መብረድ እንዳለበት ለማሳሰብ ነው። እንዲሁም ሁሉም ወገኖች በዓለም አቀፋዊና ክልላዊ የግጭት አፈታት መንገዶች አማካኝነት ጥረቶቻቸውን እንዲያጠናክሩ ለማበረታታትና ሂደቱንም ለማመቻቸት ነው። የክልሉ መንግስታት አሁን ያሉትን የሁለትዮሽም ሆኑ የጋራ መግባባቶች ለማክበር የገቡትን ቃል እንዲጠብቁም እናበረታታለን።
ኮንጎ እንደ አውሮፓውያን አቆጣጠር በመጪው 2023 ዓመተ ምህረት ታህሳስ ወር ውስጥ ፕሬዝደንታዊና ምክር ቤታዊ ምርጫዎች እንደምታካሂድ አስታውቃለች። የምርጫ ኮሚሽኗም ታጣቂ ቡድኖች ስጋት ቢደቅኑም የምርጫው የጊዜ ሰሌዳ አይቀየርም ብሏል።
አመሰግናለሁ ቆንጂት። ክብራትና ክብራን አድማጭ ተመልካቾቻችን፣ ቀደም ብዬ የመጨረሻው የምሽቱ ዘገባ ብዬ ነበር፣ ሌላ አንድ ዘገባ ይኖረናል። በዓለም ዙሪያ በጾታ ላይ የተመሰረተ ጥቃትን ለማስቆም እየተካሄደ ያለውን ዘመቻ አስመልክቶ ሱዳናውያን ሴቶች ካርቱም ከሚገኘው የተባበሩት መንግስታት ድርጅት መስሪያ ቤት ደጃፍ እሁድ ለተቃውሞ ወጥተዋል። ተቃዋሚዎቹ በሱዳን ግጭት ባሏቸው አካባቢዎች ለሴቶችና ሕጻናት የተሻለ ጥበቃ እንዲደረግ፣ ፍትህና ተጠያቂነትም እንዲሰፍን ሲሉ ጠይቀዋል። በሱዳን በሴቶች ላይ የሚፈጸሙ ጥቃቶች መከላከል ኃላፊ በአገሪቱ የህግ አስከባሪዎች እጦት ምክንያት ጾታን መሰረት ያደረጉ ጥቃቶች መጨመራቸውን አመልክተዋል። ማይክል አቲት ከካርቱም ያደረሰንን የዚህን ዘገባ ዝርዝር ስመኝሽ የቆየ እንዴት አቀርባለች።
ጥቁር ልብስ የለበሱና ጥቁር መፈክሮችን ያነገቡ በርካታ የሱዳን ሴቶች ከተባበሩት መንግስታት ድርጅት መስሪያ ቤቶች ውጪ ባካሄዱት የተቃውሞ ሰልፍ የሱዳን ወታደራዊ አዛዦች ለሴቶች የተሻለ ጥበቃ እንዲያደርጉና ስልጣን ለህዝብ እንዲያስረክቡ ጠይቀዋል። በመላው ሱዳንና በቅርብ ጊዜ በብሉ ናይል ኪርዶፋንና ዳርፉር ክልሎች በደረሱ አለመረጋጋቶች በሴቶች ላይ የደረሱትን ጥቃቶችም አውግዘዋል። የአፍሪካ ቀንድ ሴቶች ስልታዊ ተነሳሽነት የተሰኘው ተቋም የሱዳን ቢሮ ኃላፊ የሆኑት ሐላ አልካሪብ እንደሚሉት በመላው ሱዳን በሺዎች የሚቆጠሩ ሴቶች ይገደላሉ፣ ይደፈራሉ፣ ከቤት ንብረታቸው ይፈናቀላሉ። ሆኖም የጦር ሰራዊቱ አጥፊዎችን ተጠያቂ ማድረግ አልቻለም ይላሉ።
What's happening is very very scary and the losses among women
እየሆነ ያለው በጣም አስፈሪ ነው። ሴቶችና በህፃናት ላይ የሚደርሰው ኪሳራ፣ የመሰረተ ልማት ውድመት፣ የትምህርት ቤቶች ውድመት፣ በተለይም ደግሞ በላጋዋ አከባቢ በብሉ ናይል በማህበረሰቡ መካከል በደረሰው የዘር ግጭት ምክንያት የተፈጠረው የጥላቻ ንግግሮች መስፋፋት፣ እነዚህ ሁሉ እንደ ሴቶች ቡድን የሚያሳስቡ ጉዳዮች ናቸው።
በሱዳን የሚገኘው የተባበሩት መንግስታት ድርጅት በጥቅምት ወር በብሉ ናይልና በምዕራብ ኮርዶፋን ቢያንስ 170 ሰዎች የሞቱበትና 300 ሰዎች የቆሰሉበት የእርስ በርስ ግጭት እንዳሳሰበው ገልጿል። የመንግስታቱ ድርጅት ባወጣው መግለጫ ቢያንስ 1200 ቤተሰቦች ከመኖሪያቸው መፈናቀላቸውን ገልጾ ግጭቱ እንዲያበቃና ሴቶችና ህጻናት ጥበቃ እንዲደረግላቸው ጠይቋል። ኢኒናስ ሙዘሚል በብጥብጡ ሰለባ ለሆኑ አጋርነታቸውን ለማሳየት ተቃውሞውን እንደተቀላቀሉ ይገልጻሉ።
ዛሬ እዚህ ያለነው ይህን ያህል መጠን ላለው ጭካኔ፣ ሴቶችን መድፈር፣ መግደል፣ መኖሪያ ቤቶች ላይ ጥቃት ማድረስና የሰዎችን ህይወት እጅግ የከፋ ማድረግን ዝም እንደማንል ለዓለም ህዝብ ለመንገር ነው።
የሱዳን ሴቶች የተቃውሞ ሰልፉን ያካሄዱት የ16 ቀን ዘመቻ በመባል የሚታወቀውን በጾታ ላይ የተመሰረተ ጥቃትን የሚቃወም ዘመቻ ለመቀላቀል ነው። ካርቱም ለሚገኘው የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ጽህፈት ቤት ፍትህ በአስቸኳይ እንዲያስከብሩ የሚጠይቅ የአቤቱታ ደብዳቤም አስገብተዋል። አንድ የመንግስታቱ ድርጅት ሰራተኛ የአቤቱታ ደብዳቤውን የተቀበሉ ቢሆንም የድርጅቱ ቃል አቀባይ ግን በጉዳዩ ላይ አስተያየት አልሰጡም። በሱዳን የማህበራዊ ልማት ሚኒስትር በሴቶች ላይ የሚደርስ ጥቃት ተከላካይ ኃላፊ ሱሌይማን አልካሊፋ ሰኞ ዕለት ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ መስሪያ ቤታቸው በሴቶች ላይ የሚደርስ ጥቃትና ኢፍትሃዊነት መጨመሩን ገልጸዋል።
The lack of governance creates this kind of lack of accountability.
የመልካም አስተዳደር እጦት ተጠያቂነት እንዳይኖር አድርጓል። የነበረንንም የማስተባበሪያ ዘዴዎች አጥተናል። ግጭት ያለባቸውን አካባቢዎች ለመጎብኘትና መፍትሄ እንዴት ማምጣት እንደምንችል ለማየትም ሞክረናል። ነገር ግን የሴቶች ግድያን ጨምሮ ጾታን መሰረት ያደረገ ጥቃት እየጨመረ በመሄዱ አብዛኞቹ ጉዳዮች በአግባቡ አልተመዘገቡም።
የመብት ተቀናቃኝ የሆነችው አልካሪም የተሻለ ተጠያቂነት እንዲኖር ሱዳን ወደ ሲቪል አገዛዝ እንድትመለስ ስትል ጥሪ አቀርባለች።
It's really crucial for the international community to
የዓለም አቀፉ ማህበረሰብ ሱዳናውያን የሲቪል መንግስት እንዲኖር የሚያቀርቡት ጥያቄ ትክክለኛ መሆኑንና የሱዳን ሴቶች ሰላምና ደህንነት መፈለጋቸውን እንዲሁም በዚህ ሂደት ውስጥ ድምጻቸው ግምት ውስጥ ሊገባ እንደሚገባ ማወቁ ወሳኝ ጉዳይ ነው።
በሱዳን ባለፈው አመት ጥቅምት ወር ላይ ከተካሄደው መፈንቅለ መንግስት አንስቶ ስልጣን የተቆጣጠረውን ወታደራዊ አገዛዝ የሚቃወም ሰልፍ በየሳምንቱ በሚባል ደረጃ ይካሄዳል። ፖለቲካዊና ወታደራዊ ድጋፍ ያላቸው ቡድኖችም ምርጫ እስከሚደርስ ድረስ አዲስ የሽግግር ባለስልጣን ለማቋቋም ድርድር እያካሄዱ ነው።
ሊሊን ወይም ሰመኝሽን ዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ወደ ሁለተኛው አጋማሽ ገብተናል። አሁን ለዚህ ክፍል ቀዳሚ ወደ ሆነው ትምህርት ትምህርት ለዚህ ክፍል ያቀናብረው የምሽቱ ዝግጅት ከኢትዮጵያ ውጭ የተወለዱ ሕፃናትን የሚያሳድጉ ወላጆች ልጆቻቸው የመጡበትን አገር ወይም ባህል፣ ቋንቋ፣ ልማድና መከባበር አውቀው እንዲያድጉ ለማገዝ ከአራት ዓመታት በፊት በዩናይትድ ስቴትሷ የቨርጂኒያ ክፍለ ግዛት የተቋቋመው አቢ ጊዳይ የቋንቋና ባህል ተቋም ህጻናት የአማርኛ ቋንቋን እንዲናገሩ እንዲሁም እንዲያነቡ ብቻ ሳይሆን ከዛም ባለፈ ስነ ጽሁፎችን፣ ግጥሞችንና ስነ ቃሎችን እንዲማሩ እያገዘ ይገኛል። ልጆች በስነ ምግባር ታንጸው እንዲያድጉም አብሮነትና መከባበርን የሚያንጸባርቁ ባህልና ታሪኮችንም ያስተምራል። ስመኝሽ የቆየ ከተቋሙ መስራች መስታወት ንጉሴ ጋር ቆይታ በማድረግ በተለይ ቀጣዩን ትውልድ በማነጽ ረገድ ተቋሙ ስላለው ፋይዳ አወያይታቸዋለች።
አቦጊዳ የቋንቋና ባህል ትምህርት ቤት የሚገኘው ዩናይትድ ስቴትስ ውስጥ ቨርጂኒያ ግዛት አርሊንግተን ከተማ ነው። ከ160 በላይ ተማሪዎችን የአማርኛ ቋንቋ እንዲሁም ኢትዮጵያዊ ባህል፣ ወግና ታሪኮችን እያስተማረ የሚገኘው ተቋም መስራችና ዳይሬክተር መስታወት ንጉሴ ከ11 ዓመት በፊት ወደ አሜሪካ ስትመጣ ልጆቿ ቋንቋቸውንና ባህላቸውን አውቀው እንዲያድጉ ለማድረግ ያጋጠማት ተግዳሮቶች ተቋሙን ለመመስረት ምክንያት እንደሆናት ትናገራለች።
ልጆችን የራሳቸውን ነገር አውቀው እንዲያድጉ ቤት ውስጥ ልንተጋ እንችላለን። የጊዜ ጉዳይ ነው። ጊዜ መስጠት ከቻልን እንሰራለን። እኔ በግሌ 4 ልጆች አሉኝ። 3ቱ ትልልቆች ናቸው። ላይክ 13፣ 10 እና 8 ዓመታቸው ማለት ነው። እስከ 4 ዓመታቸው ትምህርት ቤት አልሄዱም። ስለዚህ ስራ ትቼ ቁጭ ብዬ እነሱ ላይ ነው ጊዜ ፎከስ ያደረኩት እና ጊዜ ከሰጠን እንሰራባቸዋለን። ቋንቋ ማንነት ሳይሆን አንዱ የማንነት መገለጫ ነው። ሌሎች አሉ፣ ባህል፣ ታሪክ የምንላቸው እና እነሱ ደግሞ ቤት ውስጥ ብቻ የሚሰሩ አይደሉም። ሰው የኔን ችግር የነበረው ምንድን ነው? ልጆቼ ወጥተው ትምህርት ቤት ሲሄዱ እነሱን ከሚመስሉ ልጆች፣ ኢትዮጵያውያን ልጆች ሲያገኙ ለምን እኔ አማርኛ አወራለሁ? ለምን የክላስ ጓደኛ ትምህርት ቤት ጓደኛ አማርኛ አወራ? እኔ ብቻ ለምን የሚል ጥያቄ ያመጣሉ። በተለይ ልጆች በሆኑበት እድሜ ልክ እስከ 7-8 በደንብ እስከሚረዱት ጊዜ ማለት ነው። እንግዲህ ችግር ያለው ይሄ ነው።
አዎ፣ አንቺ እንግዲህ በግልሽ ለልጆችሽ ያደረግሽው እና ያየሽው ስኬት፣ ከዛም ደግሞ ለምን ይሄንን ሌሎች ልጆችም አብሮ በጋራ ካልሆነ በስተቀረ በአንድ ቤተሰብ ወይም በአንድ ወላጅ ብቻ መምጣት የሚችል ማንነት፣ የሚገነባ ማንነት አይደለም በሚል ይመስለኛል የአቦጊዳ ቋንቋና ባህል ማዕከል የተከፈተ ይመስለኛል። እና እስኪ ለመጀመር ምክንያት የሆነሽ አንቺ ምንድን ነው? አነሳስሽም እስኪ ምናልባት በትንሹ ብትነግሪኝ።
እኔና ምስ ጓደኞቼ፣ እኔ ብቻ አይደለም ይህ ተቋም የመሰረትኩት፣ ከኔ ጋር 3 ጓደኞች አሉ። 4 ሆነን ፕሪስኩል ነበረ፣ ፕሪስኩል ነው የጀመርነው። ፕሪስኩሉ የዚህ ሀገርን ካሪኩለም የተከተለ ፕሪስኩል ነው። ከዛ ግን ለምን ደግሞ የኛ ማህበረሰብ የሚጠቅም የሚያገለግል ደግሞ በጎን ደግሞ ለምን አንሰራም አንድ አጋዥ ነገር? ምክንያቱም ሁላችንም ወላጆች ነን እና እኛ ጋር ያለው ችግር አለ፣ እንደ ማህበረሰብ መሰራቱ እናምንበት ነበረ። ስለዚህ የፕሪስኩሉን አጋጣሚ ተጠቅመን ለምን አንሰራም ማለት እና ይህን ትምህርት ቤት ጀመርን ማለት ነው። መነሻው ግን እኛ ጋር የነበረውን ጥያቄ ሌሎች ወላጆችም ጋር ስለነበረ እንደ ማህበረሰብ ካልተሰራ ለውጥ የለም ነው
በሚል ነው። እንግዲህ በዋናነት የቋንቋ የአማርኛ ቋንቋን ታስተምራላችሁ እና ለስንት ዓመት ልጆች ነው የምታስተምሩት? የትምህርቱ ሂደትስ ምን ይመስላል?
የምንቀበላቸው ልጆች እድሜያቸው ከ3 ዓመት ጀምሮ ነው። ከ3 ዓመት እስከ 13 ነበረ። ዘንድሮ ደግሞ አንድ ሌላ ከ13 ዓመት የቲኔጅ እና ቲንና አደልት የሚል ደግሞ ሌላ ክላስ ጀምረናል በዚህ ዓመት እና ሰው እስከ 18 ዓመት ድረስ አሁን አሉ። ከዛም በላይ እድሜ ያላቸው ተማሪዎች ከመጡ መቀበልና ማስተማር እንችላለን። ከ3 ዓመት ጀምሮ ነው ግን መቀበል የምንችለው። ያው ሲመጡ ኢንትራንስ ኤግዛም ይወስዳሉ። የተለያየ ሌቭል ላይ ነው ያሉት። የተለያየ ቋንቋ ደረጃቸውን ስትመዝኙ 4ቱ የቋንቋ ክህሎት ስለሚመዘኑ ግማሹ የመናገር ክህሎት አለው፣ ግማሹ የማዳመጥ ክህሎት አለው፣ ግማሹ ሁለቱንም የማዳመጥና የመናገር ክህሎት ኖሮት መጻፍና ማንበቡን ነው የሚፈልገው። ግማሹ መጽሐፍ ማንበብ ይችላል፣ የመረዳት አቅም የለውም። እና ሌቭሎች አሉ። ሰው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ክፍል እያሉ የሚሄዱ ደረጃዎች አሉ።
እንግዲህ እንደምትነግሪኝ ከሆነ ቋንቋውን እንዲናገሩ ብቻ ሳይሆን እንዲረዱት፣ እንዲያነቡ፣ እንዲጽፉም የማድረግ ሂደት አለው በደረጃ በደረጃ እና ያንን ለማድረግ የሚረዷችሁን የትምህርት መርጃዎች ሊሆን ይችላሉ ወይም መምህራንን ከየት ነው የምታመጡት? በምን መልኩ ነው የምታገኙት?
ቋንቋ ሲባል በቃ ፊደላቶቹን መቁጠር ነው የሚመስለን ብዙዎቻችን ስንመጣ እና ወይ መናገሩ ላይ ብቻ ትኩረት አድርገን ልንመጣ እንችላለን። ግን በቋንቋ ውስጥ እንግሊኛ ስንማር ኢትዮጵያ እስከ ሀይ ስኩል ከዛ እስከ ኮሌጅም እስከ ዩኒቨርሲቲ ደረጃ አማርኛ ቋንቋ ይሰጣል አይደለም? መሰረታዊ የሆነ በደንብ ውስጣቸው ሊቀር የሚችሉ ትምህርቶችን ነው የምንሰጣቸው ማለት ነው። አሁን በእኛ ሌቭል አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያለ ሲሄድ አሁን ሶስተኛ አራተኛ ክፍል ደረጃ ላይ ያሉ ተማሪዎች በደም ሶስት አራት አንቀጽ የሚጽፉ ስለ የስም የቃል ክፍሎች እነ ቀኔ ሰምና ወርቅ ማውጣት የስነ ቃል ምዕላል ተውሳከ ግስ ወይ ደግሞ ግስ መሰጣም በጣም ብዙ ነገሮችን ነው የምንዳስሰው፣ መሰረታዊ የሆኑ ነገሮችን ማለት ነው። ስለዚህ መጽሐፉ ላይ ትኩረት እናደርጋለን። በነገራችን ላይ በሶስተኛ ክፍል ሌቭል ላይ ያሉ ተማሪዎች ሌላ ኮርስ የሚወስዱት ደግሞ አለ። ሶስትና አራተኛ ክፍል ደረጃ ሲደርሱ የሁለት ወር ኮርስ ደግሞ የምንሰጣቸዋለን። እዚህ ሀገር ላይ ሚድል ስኩል ሆኖ የሚወስዱት ፈተና አለ፣ የወርልድ ላንጉጅ ክሬዲት ኤግዛም የሚባል የዓለም ቋንቋዎች ፈተና የሚባል አለ በየካውንቲ ፌርፋክስ ካውንቲ፣ አሌክዛንድሪያ፣ እዚህ በሌሎችም ስቴቶች ላይ እና በቋንቋቸው በአማርኛ ቋንቋ ተፈትነው ብዙ ወላጆች ግንዛቤ የለንም። የዚህ በቋንቋቸው ተፈትነው ሃይ ስኩል ላይ ክሬዲት ያገኙበታል። ሃይ ስኩል ላይ ሶስት ክሬዲት ማግኘት ይችላሉ። እና ይህን ፈተና ተፈትነው ቋንቋዬ ዋጋ አለው፣ ለምን ሀገር አቀፍ ደረጃ ቋንቋው ዋጋ አለው ማለት ነው፣ ተፈትነውበት ክሬዲት ሊያገኙበት ይችላሉ። ስለዚህ ለራሳቸው የሚሰጡት ግምት ከፍ
እንግዲህ እንደማየው ከጀርባሽም በጣም የሚያማምሩ ቀለማት ያላቸው መጽሐፍቶች አሉ። ከነዚህ ውስጥ አንዱ ወይም ሁለቱ ምናልባት ያንቺም የራስሽ የጻፍሽው መጽሐፍ ነው። ከየት ነው እነዚህ መጽሐፎች የምታሰባስቧቸው? አንቺም ራስሽ የመጽሐፍ የቋንቋው ሙያ አለሽ ማለት ነው?
አቦጊዳ ፐብሊሽንግ በሚል ተዋቅረናል የተወሰኑ ሰዎች ሆነን። እኔ በግሌ ሁለት መጽሐፎችን እዚህ ጋር የምታያቸው ሁለት መጽሐፎች አዘጋጅቻለሁ። አንደኛው ሌሎችን ማክበር ይሰኛል፣ ወይም ሪስፔክቲንግ አደርስ። እዚህ ሀገር ያሉ ልጆች በቀላሉ ሊረዱት በሚችሉት ቋንቋና ካለው ያኗኗር ሁኔታ ጋር ስለ ባህል ነው የሚያወራው። በጣም ልጆች ወደውታል፣ እዚህ አሁን ትምህርት ቤት ውስጥ የተጠቀሙት። ሁለተኛው መጽሐፍ ወርድ ሰርች ወይም ደግሞ የቃላትን ፍለጋ ነው። ፊደላቶቹን ያለዩ ተማሪዎች ፊደላቶቹ እንዲለዩበት፣ ቃላቶቹ እንዲያውቁ፣ ንባብ እንዲለማመዱበት። ከዛ ውጭ ግን እዛ ውስጥ የተጠቀሱት ቃላቶች ስለ ኢትዮጵያ ባህል፣ ባህላዊ ምግቦች፣ ስለ ታሪካዊ ቦታዎች፣ ስለ ኢትዮጵያ ታላላቅ ሰዎች፣ ብዙ ነገሮችን ይጠቅሳል። ወደ 44 አይነት ርዕሶች አሉት ማለት ነው።
ከቋንቋም ውጭ ደግሞ ታሪክና ባህልን የሚያንጸባርቁ አገልግሎቶችም ይሰጣል ማዕከሉ። እስኪ ስለሱም ንገሪን፣ ምን አይነት ነገሮች ላይ ነው የምታተኩሩት?
እንደ ሳብጀክት ከሶስተኛ ክፍል ጀምሮ ወደ ላይ እንደ ሳብጀክት የሚወስዱት አለ። ግን ባህልና ታሪክን ደግሞ በተለያዩ ፕሮግራሞችም ውስጥ አካተን የምንሰጣቸው ፕሮግራም ነው። ለምሳሌ በዓመት ውስጥ የሚከበሩ የተለያዩ በዓላቶች አሉ። አሁን የአድዋ በዓል ይከበራል፣ የእንቁጣጣሽ የአዲሱ ዓመት በዓል ይከበራል፣ የቡሄ በዓል ይከበራል፣ የባህል ቀን ደግሞ ካልቸር ዴይ ይከበራል። በቅርቡ ዲሴምበር 17 የዝግጅት ላይ ነን ለማክበር። እነዚህ በዓላቶች ትምህርት ቤቶች ሲከበሩ የሚያዘጋጁትም ዝግጅቱን የሚያቀርቡትም ተማሪዎቹ ናቸው። ስለዚህ ይህንን ዝግጅት ሲያዘጋጁ አንደኛ ስለ ባህላቸው ስለ ታሪካቸው ይበልጥ ያውቃሉ ማለት ነው። ምክንያቱም ዝግጅቱን ለማቅረብ ብዙ ያነባሉ፣ ብዙ ይጠይቃሉ፣ ብዙ ይለማመዳሉ። ሁለተኛ ነገር ደግሞ መድረክ ላይ ወጥተው ማቅረባቸው በራሳቸው ኮንፊደንስ እንዲኖራቸውም ደግሞ በራስ መተማመናቸው እንዲጨምር ስለ ራሳቸው የሚሰጡት ግምት ከፍ እንዲል ያደርጋል።
እንደዚህ አይነት የቋንቋና የባህል ማዕከሎች በተለይ ለአዲሱ ትውልድ ምን ጥቅም አለው? ከማንነትን፣ ታሪክን፣ ባህልን ከማወቅ አንጻር ምን አይነት ፋይዳ ይኖረዋል? እንደ ማህበረሰብን ለመገንባት
በማንነታቸው ኮርተው በስነ ምግባር ታንጸው የወጡ ልጆችን ስናሳድግ ለእኛ ብቻ አይደለም ሀገሪቷንም ሀገራችንንም የሚጠቅሙ ልጆች የሚጠቅሙ ዜጎች እንዲሆኑ ነው። የሚደንቅ ነገር ነው የምነግርሽ። ከኢትዮጵያ ሶስት ተማሪዎች ነበሩ ኦንላይን የሚማሩ። ከኢትዮጵያ ምንጩ ላይ ቁጭ ብለው ቋንቋን አሜሪካ ውስጥ በኦንላይን የሚማሩ ልጆች ማለት ነው። ሶስት ተማሪዎች ነበሩ እና በጣም ነው ያዘንኩት። ለምንድን ያዘንኩት? ብዙ ትምህርት ቤቶች ላይ አማርኛ ቋንቋ እንዲያወሩ ልጆች አይፈቀድላቸውም እና ያሳዝናል። የራሳችንን ነገር ምን ያህል አውርደነዋል፣ ቦታ አልሰጠነውም እና ስንወጣ ነው የራሳችንን ነገር ናፋቂ የምንሆነው። በጣም ያሳዝናል። ስለዚህ እንደ ተቋምኛ አገር ቤት ያለውንም አስተዳደግ የልጆቹ አስተዳደግ ያለው ለራሳቸው የሚሰጡት እሴት ላይ ያለው ባህል ላይ ታሪክ ላይ ማንነት ላይ ያለው አሁን አመለካከት በጣም የወረደ ስለሆነ እሱን በምንችለው ቁጭ ብለን ከምናዝን የምንችለውን ነገር እናድርግ ነው። አንደኛ ኢትዮጵያዊ ነች ገና ለገና እንዳልባል ራሴን በሜካፕ ሸፍናል ያለች ልጅ አለች። ሰው አይቶኝ ገና ኢትዮጵያዊ ነሽ ማን አዎ ነኝ ማለት አፍራለሁ። ለምን? ምንም ነገር አላውቅም ኢትዮጵያዊ ነኝ ለማለት። ቋንቋውን አላውቅም፣ ባህሉን አላውቅም፣ ታሪኩን አላውቅም። ስለዚህ ልጆቻችን እዛ ደረጃ እንዳይደርሱብን ከመሰረቱ እንስራ ነው።
ከዚህም በላይ አድጋችሁ ከዚህም በላይ ትልቅ ቦታ አደርሳችሁ ደግሞ በድጋሚ እንደምንገናኝና እንግዳዬ እንደምትሆኝ ተስፋ አደርጋለሁ። ለዛሬው እግዚአብሔር ይስጥልን፣ በጣም ነው እናመሰግነው።
እንግዳ አድርገሽ ስለጋበዝሽኝ በጣም ነው ማመሰግነው።
ስመኝሽን ለግሩም ዝግጅቷ አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን ወደ መገባደዱ እየተቃረበ ነው። ታዲያ የሁሉን ቀልብ በያዘው የዓለም ዋንጫ ኔዘርላንድ ኳታርን 2-0፣ ሴኔጋል ኤኳዶርን 2-1 ረትተዋል። ዛሬ ሴኔጋል ትላንት ደቡብ ኮሪያን 3-2 ያሸነፈችውን ጋናን ተከትላ ከአፍሪቃ አብላጫውን ደረጃ ወደ ያዙት እየተቃረበች ነው። በደቂቃዎች ውስጥ የሚጠበቀው ከስፖርት ጨዋታነት ያለፈ ትርጉም የተሰጠው የሚመስለው የዩናይት ስቴትስና የኢራን ጨዋታ የስፖርቱን አድናቂዎችና የፖለቲካ መሪዎችንም ያንኑ ያህል በተለየ ስሜት አነቃቅቷል። አሁን ውድድሩ ሊጀመር ጥቂት ደቂቃዎች ነው የቀሩት። ታዲያ ወደ መጨረሻው ዝግጅታችን ነው የምናልፈው። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዓለም የሜቴዎሮሎጂ ድርጅት እንዳስታወቀው የዓለም የአየር ሙቀት ባለፉት 8 ዓመታት ከምንጊዜው የሚበልጥ ጨምሯል በማለት ፕሬዚደንት ጆ ባይደን ግብጽ ሻርም ኤል ሼክ ላይ በተካሄደው የተባበሩት መንግስታት የዘንድሮ የአየር ንብረት ለውጥ ጉዳይ ጉባኤ ኮፕ 27 ላይ የተናገሩትን በመጥቀስ የዛሬው ርዕሰ አንቀጽ ሀተታውን ይጀምራል። ዩናይትድ ስቴትስ በሀገር ውስጥ ባለፉት 2 ዓመታት ካሁን ቀደም ታይቶ የማያውቅ እርምጃ አስመዝግባለች። እንደ ዩናይትድ ስቴትስ ፕሬዚደንት ዛሬ እዚህ ቆሜ ዩናይትድ ስቴትስ የ2030 የበካይ ጋዝ ቀነሳ ግቧን እንደምታሳካ በእርግጠኝነት አስታውቃለሁ ብለዋል ፕሬዚደንቱ። ይሁን እንጂ አለ ርዕሰ አንቀጹ በመቀጠል የአየር ንብረት ለውጥ ቀውሱ አብዝቶ እየጎዳ ያለው ለሚገጥማቸው ቀውስ ምላሽ ለመስጠትም ሆነ ለማገገም አቅሙ የሌላቸውን ሀገሮችና ማህበረሰቦች ነው። ዋነኞቹ የችግሩ ምክንያቶች ደግሞ እነሱ አይደሉም። ለዚህም ነው ፕሬዚደንት ባይደን ከአየር ንብረት ጋር ተያያዥ ለሆኑ ጥረቶች የአየር ንብረት ለውጥን ለመላመድ የሚከናወኑ ስራዎችን ጨምሮ ለመደገፍ ዩናይትድ ስቴትስ በየዓመቱ 11 ቢሊዮን ዶላር እንደምትሰጥ ይፋ ያደረጉት። ይህ በእንግሊዝኛ የአህጽሮት ስሙ ፕሪፔር የተባለው የአየር ንብረት ለውጥን የመላመድና የመቋቋም የፕሬዚደንቱ አስቸኳይ እቅድ በታዳጊ ሀገሮች የሚኖሩ ከግማሽ ቢሊዮን በላይ ሰዎችን ለአየር ንብረት ለውጥ ምላሽ ለመስጠት እንዲችሉ የታለመ መሆኑን ርዕሰ አንቀጹ አውስቷል።
As a down payment, we're announcing more than $150 million in initiatives.
ለመጀመሪያው ክፍያ እንዲሆን ከ150 ሚሊዮን ዶላር በላይ እንደምንሰጥ እናስታውቃለን። ይህም ፕሪፔር የተሰኘውና በተለይ በመላው አፍሪካ የአየር ንብረት ለውጥ የሚያስከትለውን መቋቋም ለሚያስችሉ መርሃ ግብሮች የሚውል ነው። ባለፈው የሰኔ ወር ዩናይትድ ስቴትስና ግብጽ የጀመሩትን መርሃ ግብርም ይጨምራል።
ከዚህም ሌላ ዩናይትድ ስቴትስ ግሎባል ሺልድ የተባለው የቡድን 7 አባል ሀገሮች ለአየር ንብረት ለውጥ ጉዳት ተጋላጭ ሀገሮችን ለመርዳት ያለሙትን እቅድ በመደገፍ ላይ ትገኛለች ካለ በኋላ ርዕሰ አንቀጹ፣ ሌላኛው የቡድን 20 መርሃ ግብር የሆነው የዓለም አቀፍ መሰረተ ልማትና ኢንቨስትመንት አጋርነት ባለዝቅተኛና መካከለኛ ገቢ ሀገሮች ላሉባቸው ወሳኝ የመሰረተ ልማት ፍላጎቶች የአየር ንብረትን ታሳቢ ባደረገ መልኩ ለመድረስ የታለመ ሲሆን ይህንንም መርሃ ግብር ዩናይትድ ስቴትስ እየደገፈች መሆኗን ርዕሰ አንቀጹ አውስቷል። በዩናይትድ ስቴትስ ኩባንያዎችና በአንጎላ መንግስት መካከል በ2 ቢሊዮን ዶላር መዋዕለ ንዋይ የተደረሰው የአዳዲስ የፀሐይ ኃይል ፕሮጀክቶች ስራ ተጀምረዋል ብሏል ርዕሰ አንቀጹ። ሌላው ደግሞ የሜቴን ጋዝ ልቀትን ለመቀነስ ባለፈው ዓመት በፕሬዚደንት ጆ ባይደን እና በአውሮፓ ኮሚሽን ፕሬዚደንት ቮን ደር ላይን የተዘጋጀው ግሎባል ሜቴን ፕሌጅ የተባለው ስምምነት መሆኑን ርዕሰ አንቀጹ አመልክቷል። ፕሬዚደንት ባይደን በዚህ ዙሪያ የተናገሩትንም ይጠቅሳል።
ወደ ከባቢ አየር ከሚለቀቀው ከጠቅላላው የሚቴን ጋዝ ልቀት ከግማሽ የሚበልጠውን ለመቀነስ ከዓለም ዙሪያ ከ130 የሚበልጡ ሀገሮች ፈርመዋል።
ሚቴን በከባቢ አየር በካይነቱ ከካርቦን በ80 እጥፍ የሚልቅና አሁን እያየን ካለነው የከባቢ አየር ግለት ከግማሽ በላይ ለሚሆነው መንስኤ ነው። በመሆኑም እንደ አውሮፓውያኑ አቆጣጠር እስከ 2030 ባለው ጊዜ ውስጥ ወደ ከባቢ አየር የሚለቀቀውን የሚቴን ጋዝ መጠን ቢያንስ በ30% ለመቀነስ ከቻልን እየናረ ያለውን የዓለም ሙቀት መጠን መጨመር ከ1.5 ዲግሪ ሴልሺየስ እንዳይበልጥ የተያዘውን ግባችንን የማሳካት ዕድል ይኖረናል።
በእነኚህ ወሳኝ ዓመታት ሁላችንም ጥረታችንን ማፋጠን አለብን። የተደቀነብን ፈተና ግዙፍ ነው። ቢሆንም እኛ ከተደቀነው ፈተና የሚበልጥ አቅም አለን። ያን ፈጽሞ ልንጠራጠር አይገባም ሲሉ ፕሬዝዳንት ባይደን የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን አጠቃሏል።
ቀደም ሲል
አድማጮች ስርጭታችን እዚህ ላይ አበቃ። ተናደሩ።